ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
House of Representatives moving forward with an official impeachment inquiry. I'm directing our six committees to proceed with their investigations under that umbrella of impeachment inquiry. The President must be held accountable.
የተወካዮች ምክር ቤት በኦፊሴል ፕሬዝዳንቱን ሊያስከስስ የሚችል ጥፋት ካለ ምርመራ ጀምሯል። ስድስት ኮሚቴዎቻችን በክስ ጥናት መሰረት ምርመራ እንዲጀምሩ መመሪያ ሰጥቻለሁ። ፕሬዝዳንቱ ተጠያቂ መሆን አለባቸው። ማንንም ቢሆን ከህግ በላይ ሊሆን ከቶ አይችልም።
These funds were paid. They were fully paid. But my complaint has always been, and I withhold again, and I'll continue to withhold until such time as Europe and other...
ገንዘቡ ተከፍሏል። ሙሉ በሙሉ ተከፍሏል። ነገር ግን እኔ ሁሌ የምምለው ሌላም ጊዜ የምደግመው ነገር አውሮፓና ሌሎች ሀገሮች ለዩክሬን ማዋጣት ያለባቸውን እስከሚያቀርቡ ድረስ ገንዘቡን ማዘግየት ተቀጥላለሁ። ምክንያቱም ማድረግ ያለባቸውን እያደረጉ አይደለም።
የቀደሙት ዲሞክራቷ የዩናይትድ ስቴትስ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ እርሳቸውን ተከትሎ የሰማችኋቸው ደግሞ ፕሬዝዳንት ዶናልድ ትራምፕ ናቸው። ፕሬዝዳንት ትራምፕ ለመክሰስ የሚያስችል ጥፋት ካለ የማጣራ ስራ በኦፊሴል መጀመሩን ትላንት አስታውቋል። ዝርዝሩን በለቱ አብይስ ይዘናል። ርዕሰ ወሬዎችን እናስከትል።
ባለፈው 2011 ዓመተ ምህረት በተለያዩ ክልሎች በተፈጠሩ ግጭቶች ተሳትፈዋል ብሎ የተጠረጠራቸውን ከ1300 በላይ ሰዎች መክሰሱን ጠቅላይ አቃቤ ሕግ አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ቮሎዲሚር ዘሌንስኪ በቴሌፎን ያደረጉት ውይይት ተጨምቆ የወጣው ሰነድ እንደሚያሳየው የዩክሬን ባለስልጣናት ምክትል ፕሬዝዳንት ጆ ባይደንን እንዲመረምሩ ትራምፕ ጠይቀዋል የሚሉትና ሌሎችም አሉ።
ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርካታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ መስከረም 14 2012 ዓ.ም ምርጫችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ወደ ምሽቱ ያለም ዜና እንሻገራለን። ባለፈው 2011 ዓመተ ምህረት በተለያዩ ክልሎች በተፈጠሩ ግጭቶች ውስጥ ተሳትፈዋል ብሎ የተጠረጠራቸውን ከ1300 በላይ ሰዎች መክሰሱን የኢትዮጵያ ጠቅላይ አቃቤ ሕግ አስታውቋል። በግጭቶች ከ1000 በላይ ሰዎች እንደተገደሉና በቢሊዮን ብር የሚገመት ንብረት መውደሙን ያወሳው ጠቅላይ አቃቤ ሕግ ከከሰሳቸው ግለሰቦች መካከል የተወሰኑት ሰዎች ፖለቲካዊ ምልከታቸውንና የብሔር ማንነታቸውን እንደከለላ በመጠቀም ከህግ ተጠያቂነት ለመሸሽ የሚያደርጉት ሙከራ ፈተና እንደሆነበት ተናግሯል። ሀብታሙ ስዩም በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል።
የኢፌድሪ ጠቅላይ አቃቤ ሕግ የተሸኘውን አመት አስመልክቶ የሰጠውን ማብራሪያ ለተመለከተ 2011 ዓ.ም ተመረጠ በበርካታ ኢትዮጵያውያን ደጅ ሰቆቃና ጥፋትን ትቶ የማለፉን ነገር ለመረዳት ይቀልዋል።
በሁሉም ክልሎች በተፈጠረው ከተማ በግብት ኦልሞስት ወደ 1229 ሰው ህይወት ያለፈ ሲሆን በሌላ በኩል ደግሞ 1393 ሰው ቀላል እና ከባድ አካል ጉዳት ደርሶበታል። ከአካባቢው መፈናቀልን የንብረት ውድመትን እዚህ በርካታ ግምት በተለይም እስከ 2 ቢሊዮን በላይ የሚሆኑ የንብረት ማውደም ተግባራቶች የተፈጸሙበት ሁኔታ ነው ያለው።
አቶ ዝናቡ ሁሉ ናቸው የኢፌዴሪ ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ። ከአሜሪካ ድምጽ ጋር ባደረጉት ቆይታ የተጠቀሱትን ሰብአዊ ጥፋቶች በመፈጸም የተጠረጠሩ ግለሰቦችን ለህግ የማቅረብ እርምጃ እንደተጀመረም ተናግረዋል። ከ1300 በላይ ተጠርጣሪዎች ላይ ክስ ከፍተናል ያሉት አቶ ዝናቡ ከነዚህ መካከል በቁጥጥር ስር የዋሉት 645 እንደሆኑ ቀሪዎቹም በተመሳሳይ በቁጥጥር ስር ውለው ለፍርድ ለማቅረብ መስሪያ ቤታቸው እየጣረ እንደሆነ ያስረዳሉ። ይሄ ጥረት ግን የራሱ ፈተና አለው። ኃላፊው እንደሚናገሩት የፖለቲካ መልከታቸውና የብሔር ማንነታቸውን ከለላ አድርገው ከተጠያቂነት ለማምለጥ የሚጥሩ ግለሰቦች ጉዳይ ከፈተናዎች መካከል አንዱ ነው።
አንዳንዱ ተጠርጣሪ ራሱን ፖለቲካሊ ሽፋን ውስጥ በመግባት ወይንም ደግሞ የሆነ ብሔርና ጎሳ ውስጥ ራሱን በመደበቅ እኔ ምንም ሳይቻ አይደለም የዚህ ብሔር አባል ስለሆንኩኝ ነው፣ እኔ የዚህ ፖለቲካ አባል ስለሆንኩኝ ነው፣ እኔ የዚህ አደረጃጀት አባል ስለሆንኩኝ ነው፣ እኔ እንደዚህ ስለሆንኩኝ ነው የሚል ያልተገባ ሁኔታ ራሱን በሆነ ሼል ውስጥ አስቀምጦ ለመደበቅ የሚደረገው ሙከራዎች ቀላል አይደለም። ይሄ ደግሞ እንዲከብድን ካደረጋቸው ጉዳዮች አንዱ በአንዳንድ ቦታዎች እንደዚህ አይነት ችግሮች ውስጥ የተሳተፉ የመንግስት ከፍተ የመንግስት መዋቅር የሚመሩት አካላትን ጭምር በመሆናቸው በቀላሉ ተጠርጣሪዎቹን ለህግ ማቅረብ ጉዳይ ላይ ራሱ ውስብስብ ያደረገበት ሁኔታ ነው ያለው። ይሄ ትልቅ ፈተና እና ተግዳሮት ሆኖ ነው የባለፈው አመት ያለፍነው።
በመቶዎች የሚቆጠሩ ተጠርጣሪዎችን ተሳትፎ በመለየትና በመመርመር ሂደት ወቅት ተጠርጣሪዎቹ ሰብአዊ ክብራቸው ሳይገፈፍ የህግ ክልላቸው ሳይዛነፍ ስለመመርመራቸው መጠየቅ አይቀሬ ነው።
የዜጎች ሰብአዊ መብታቸውን የማክበር ህገ መንግስታችንን በግልጽ የሚያስቀምጣቸው ጉዳዮች ስላሉ እሱን በጥብቅ ዲስፕሊን የማክበር ዓለም አቀፍ ኢትዮጵያ የተቀበለቻቸውን በተለይ ሰብአዊ መብት ከማክበር አንጻር ያሉትን ድንጋጌዎችን በሙሉ በማክበር ረገድ ሰፊ እንቅስቃሴ ነው የጀመርነው።
አቶ ዝናቡ ቱሉ በአዲሱ አመት ቀሪ ተጠርጣሪዎችን በቁጥጥር ስር ከመዋል ጥረት ጋር ክስ ተመስርቶባቸው አንዳንዴም የፍርድ ውሳኔ ተሰጥቷቸው የሚጠፉ ግለሰቦችን ለመቆጣጠር የሚያስችል የማህበረሰብ ማስገንዘቢያ ትምህርት ለመስጠት እንደታቀደም ነግረውናል። ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን እናመሰግናለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የዩክሬኑ ፕሬዚደንት ቮሎዲሚር ዘሌንስኪ ባለፈው ሐምሌ በቴሌፎን ያደረጉት ውይይት ተጨምቆ የወጣው ሰነድ እንደሚያመለክተው የዩክሬን ባለስልጣናት የቀድሞውን የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደንን እንዲመረምሩ ትራምፕ ጠይቀዋል። ዲሞክራቶች ሲናገሩ ፕሬዝደንቱ የዩናይትድ ስቴትስን የውጭ ፖሊሲ ለራሳቸው ፖለቲካ መጠቀሚያ አድርገውታል የሚለውን ስጋታችንን የስልክ ውይይቱ ሰነድ አረጋግጦታል ብለዋል። ፕሬዝደንት ትራምፕ ግን ትክክል ያልሆነ አንድም ነገር አልተናገርኩም ብለዋል። ዛሬ በርካታ ሪፐብሊካን የምክር ቤት አባላት ሰነዱ ምንም በወንጀል የሚያስጠይቅ ነገር አልያዘም በማለት ለፕሬዝደንቱ ተከራክረዋል። ፕሬዝደንት ትራምፕ ዛሬ ጠዋት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጋዜጠኞች በሰጡት ቃል ይሄ የስልክ ጥሪ ጉዳይ ተቀናብሮ በቀረበበት መልኩ ልክ ከገሃነመ እሳት የተደወለ ስልክ ጥሪ ተደርጎ ነው የቀረበው፣ ይኸው እንደሚታየው ግን ምንም የሌለው ባዶ ነገር ነው ብለው ውዝግቡን የፈጠሩት ምግባረ ብልሹ ጋዜጠኞች ናቸው ሲሉ ወንጅለዋል። በዩናይትድ ስቴትስ ኮንግረስ ዲሞክራቷ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚደንት ዶናልድ ትራምፕን ለመክሰስ የሚያስችል ጥፋት ይኖር እንደሆነ የማጣራት ስራ በይፋ መጀመሩን ትናንትና አስታውቀዋል። የዩክሬን ርዕሰ ብሔር ለፕሬዝደንትነት በሚወዳደሯቸው ጆ ባይደን ቤተሰብ ላይ ምርመራ እንዳያካሂዱ ፕሬዚደንት ትራምፕ ወትውተዋል የሚል ወሬ ከወጣ በኋላ 173 የሚሆኑ ዲሞክራት የምክር ቤት አባላት በፕሬዝደንቱ ላይ የምክር ቤት ክስ እንዲጠራ ጥሪ አቅርበዋል። በአብይ ርዕስ ዝርዝሩን የምናቀርበው ይሆናል። ፕሬዝደንት ትራምፕ ትናንትና በመንግስታቱ ድርጅት 74ኛው ጠቅላላ ጉባኤ ላይ ባሰሙት ንግግር ኢራንን ቀንደኛ የዓለም አደጋ ሲሉ ገልጸዋታል። ዛሬ ደግሞ የኢራኑ ፕሬዝደንት ሐሰን ሩሃኒ ተራቸውን ለጠቅላላ ጉባኤው ንግግር አድርገዋል። ማዕቀቦቹ እስከቀጠሉ ድረስ ከዩናይትድ ስቴትስ ጋር አንደራደርም ነው ያሉት። አንድ ጊዜ ማዕቀብ ላይ ያለን ድርድር ውስጥ ገብተናል። ይሄን ደግሞ እንደገና አንደግመውን። ማዕቀቡን አቁሙ፣ ወደ ገባችሁት ቃል ተመለሱ፣ ያኔ ንግግሩ እንደገና ሊከፈት ይችላል ብለዋል ሩሃኒ። ዩናይትድ ስቴትስ የኢራንን የኒውክሌር መርሃ ግብር ለመቆጣጠር ከተደረሰው ዓለም አቀፍ ስምምነት ከወጣች በኋላ በዋና የኢራን የነዳጅ ኢንዱስትሪ ላይ ያነጣጠሩ ማዕቀቦችን ደንግጋባታለች። ከዚያ ወዲህ ኢራን የተቀሩት የስምምነቱ ፈራሚዎች በተለይም ማዕቀቡን ለማስነሳት የሚጠበቅባቸውን አላደረጉም ብላ በመወንጀል በስምምነቱ የተጣሉባትን ገደቦች ተላልፋለች። ሩሃኒ በንግግራቸው ዩናይትድ ስቴትስ የጣለችብን ማዕቀብ ምህረት የለሽ የኢኮኖሚ ሽብርተኝነት ነው ብለው መካከለኛው ምስራቅን ከመፈራረስ አፋፍ ላይ አድርሰዋል ብለዋል። ሌሎች መሪዎች የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን እና የጀርመኗን ቻንስለር አንገላ መርክልን ጨምሮ በአሁን ወቅት በሁለቱ ሀገሮች መካከል ያለው ውጥረት እንዲረግብ ፕሬዚደንት ትራምፕና ፕሬዚደንት ሩሃኒ ከጠቅላላ ጉባኤው ጎን ተገናኝተው እንዲነጋገሩ ሲወተውቱ ቆይተዋል። ጥረታቸው ግን እስካሁን አልተሳካም። ፕሬዚደንት ትራምፕ እነሱም አሉ እኛም አለን፣ በዚያ ላይ ግን እስካሁን አልተስማማንም ነው ያሉት። ሩሃኒ ለመነጋገር ፈቃደኛ መሆናቸውን ፍንጭ ሰጥተዋል። ነገር ግን ፕሬዚደንት ትራምፕ የጣሉብንን የኢኮኖሚ ማዕቀብ ከሰረዙ ብቻ ነው የምንነጋገረው ማለታቸው ተጠቅሷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
ቆንጂት ታየ ነን።
በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ለኤፍኤም ሬዲዮ አድማጮቻችን የአሜሪካ ድምጽ የሚያስተላልፋቸው በወቅታዊ ሀገር አቀፍና ዓለም አቀፍ ጉዳዮች ላይ ያተኮሩ ዘገባዎች እንዲሁም ውይይቶች፣ ልዩ ልዩ ቁም ነገር አዘልና አዝናኝ ፕሮግራሞች በአሃዱ ሬዲዮ ኤፍኤም 94.3 በጥራት ይደመጣሉ። አሁን ወደ ዕለቱ አብይ ርዕስ ነው የምናመራው።
ዲሞክራቷ የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚደንት ዶናልድ ትራምፕን ለመክሰስ የሚያበቃ ጥፋት ካለ የማጣራት ስራ በኦፊሴል መጀመሩን ትናንት አስታውቀዋል። ፕሬዚደንቱ በመጪው ዓመት በሚካሄደው ፕሬዚደንታዊ ምርጫ የውጭ መንግስትን እርዳታ ጠይቀዋል የሚል ወሬ በተሰማበት ወቅት ነው ጥናቱ የተጀመረው። የዩክሬን ርዕሰ ብሔር ለፕሬዝደንትነት በሚወዳደሯቸው ማለትም ፕሬዝደንት ትራምፕን ጋር በሚወዳደሩት ጆ ባይደን የቀድሞ ምክትል ፕሬዝደንት ቤተሰብ ላይ ምርመራ እንዲያካሂዱ ትራምፕ ወትውተዋል የሚል ወሬ ከወጣ በኋላ 173 የሚሆኑ ዲሞክራት የምክር ቤት አባላት በፕሬዝደንቱ ላይ የምክር ቤት ክስ ይመስረት እያሉ ጥሪ አቅርበዋል። የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ዘገባ አጠናቅራለች። አዳነች ፍሳዬ ታቀርባለች። ናንሲ ፔሎሲ ተጀመረ ስላሉት የክስ ጥናት አስታውቀዋል።
The House of Representatives is moving forward with an official impeachment inquiry.
የተወካዮች ምክር ቤት በኦፊሴል ፕሬዝደንቱን ሊያስከስስ የሚችል ጥፋት ካለ ምርመራ ጀምሯል። 6 ኮሚቴዎቻችን በክስ ጥናት መሰረት ምርመራ እንዲጀምሩ መመሪያ ሰጥቻለሁ። ፕሬዝደንቱ ተጠያቂ መሆን አለባቸው። ማንም ቢሆን ከህግ በላይ ሊሆን አይችልም።
ፕሬዝደንት ትራምፕ የክስ ሂደት የገጠማቸው አራተኛ የዩናይትድ ስቴትስ ፕሬዝዳንቶች ወደ መሆን አንድ እርምጃ ተጠግተዋል። ለዩክሬን እንዲሰጥ በምክር ቤት የጸደቀውን የገንዘብ ረድኤት ማዘግየታቸውን ፕሬዝዳንቱ አልካዱም።
ገንዘቡ ተከፍሏል፣ ሙሉ በሙሉ ተከፍሏል። ነገር ግን እኔ ሁሌ የምምለው ሌላ ጊዜ የምደግመው ነገር አውሮፓና ሌሎች ሀገሮች ለዩክራይን ማዋጣት ያለባቸውን እስከሚያቀርቡበት ጊዜ ድረስ ገንዘቡን ማዘግየት እቀጥላለሁ። ምክንያቱም ማድረግ ያለባቸውን እያደረጉ አይደሉም።
ፕሬዚደንት ትራምፕ ከዩክራይን ፕሬዚደንት ጋር በስልክ የተናገሩት ነገር ያሳሰበው ዜጋ ይህን ወሬ ለሚመለከተው ክፍል ማቅረቡ እንደተሰማ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት አባላት በፕሬዝዳንቱ ላይ ክስ መመስረት እንደሚፈልጉ አስታውቀዋል። ዲሞክራቱ የምክር ቤት አባል ጆን ሉዊስ
We cannot delay. We must not wait. Now is the time to act.
ጉዳዩን ማዘግየት አንችልም፣ መጠበቅ የለብንም። እርምጃ መውሰድ ያለበት ጊዜው አሁን ነው።
ፕሬዝዳንቱ የሚያደርጓቸው ነገሮች ለክስ ይበቁ እንደሆነ ለወራት ያህል ሲከራከሩ የቆዩት ዲሞክራቶች ያሁኑ ወሬ ሲታከልበት ስጋታቸው ከፍተኛ ደረጃ ላይ ደረሰ ማለት ነው። ዲሞክራቱ ቶም ማሊኖቭስኪ ያብራራሉ።
ብዙ አይን ያወጡ ምግባሮች ሲፈጸሙ ቆይተዋል። ከዚህ ጋር የሚነጻጸር ነገር የለም። በመሰረቱ አሁን ተመሳጥር ያለው የት ትደርሳላችሁ እያሉ ነው ፕሬዝዳንቱ።
የፕሬዝዳንት ትራምፕ ደጋፊ የሆኑት የተወካዮች ምክር ቤት የውሁዳን ሪፑብሊካውያን መሪ ኬቪን መካርቲ ናንሲ ፔሎሲ ሊወስኑ አይችሉም ይላሉ።
She cannot unilaterally decide we're in an impeachment inquiry. What she said today
እርሳቸው ራሳቸው ብቻ ለክስ የሚያበቃ ጥፋት ካለ ምርመራ ጀምረናል ሊሉ አይችሉም። ዛሬ ተናገሩት የሚያመጣው ለውጥም አይኖርም።
የዩናይትድ ስቴትስ የሕግ መወሰኛ ዲሞክራት አባላትም ትራምፕ ከዩክሬን ፕሬዝዳንት ጋር በስልክ የተነጋገሩት ነገር ይፋ እንዲደረግ ግፊት አድርገዋል። ለፕሬዝዳንትነት እየተወዳደሩ ያሉት ጆ ባይደን
does not comply with such a request from the Congress. He continues to obstruct Congress.
ፕሬዝዳንቱ የቀረበላቸውን ትዛዝ ማያከብሩ ከሆነ የምክር ቤቱን ሥራ ማሰናከሉን ሕጉን መጣስ ከቀጠሉ ለምክር ቤቱ ክስ እንዲመሰረት የሚያስችል ጥፋት ካለ ምርመራ ከማካሄድ በስተቀር ሌላ አማራጭ አይኖረውም። ይህ በጣም ያሳዝናል። ነገር ግን ፕሬዝዳንቱ በራሳቸው ላይ ያመጡት ችግር ነው።
አብዛኞቹ አሜሪካውያን የፕሬዝዳንቱን መከሰስ ባይደግፉም እንኳን በብሔራዊ ደህንነት ላይ የሚደርስ ቀውስ መላ አሜሪካውያንን ማሳሰብ አለበት ይላሉ ዲሞክራቷ የተወካዮች ምክር ቤት አባል ኢልሃን ኦማር።
I don't think a president should withhold aid from a country to get dirt on his opponents. That is unconstitutional.
ፕሬዝዳንቱ የተቃዋሚዎቻቸውን ጥፋት ለማግኘት ሲሉ ለአንድ ሀገር መሰጠት ያለበትን ገንዘብ ማዘግየት ያለባቸው አይመስለኝም። ይሄ ህገወጥ ተግባር ነው። እኛም ይሄን ግልጽ ምናደርግበት እድል አግኝተናል።
የዩናይትድ ስቴትስ የተወካዮች ምክር ቤት ለመክሰስ የሚቻል ከሆነ ምርመራ ማድረጉን ይቀጥላል። የምክር ቤት የስለላ ክፍሎች ደግሞ ሚስጥሩን ካወጣው ሰው ዝርዝር ሁኔታውን በያዝነው ሳምንት ለመስማት ተዘጋጅተዋል።
ለመጽሔት ክፍለ ጊዜ ወደ ተሰናዱት ወደ ተቀሩት ዘገባዎች ስናልፍ በቦረና ዞን አሬሮ ወረዳ የመንግስት የጸጥታ ኃይሎችን ጨምሮ 5 ሰዎች በአካባቢው በሚንቀሳቀሱ ታጣቂዎች መገደላቸውን የዞኑ ባለስልጣናት አስታውቀዋል። የዞኑ አስተዳዳሪ አቶ ጉዮ ገልገሎ ለአሜሪካ ድምጽ በሰጡት ቃል ባለፈው ቅዳሜ በታጣቂዎች በተፈጸመው በዚህ ጥቃት የመከላከያ ኃይል አባላትና አንድ የመጀመሪያ ደረጃ ትምህርት ቤት ተማሪ ይገኙበታል። ለዝርዝሩ ገልሞ ዳዊት።
ባለፈው ቅዳሜ በቦረና ዞን የታጠቁ ኃይሎች ባደረሱት ጥቃት የመከላከያ ኃይልን ጨምሮ 5 ሰዎች መገደላቸው ታውቋል። የቦረና ዞን አስተዳዳሪው አቶ ጉዮ ገልገሎ ለአሜሪካ ድምጽ ድርጊቱን ጸረ ሰላም ኃይሎች የወሰዱት እርምጃ ነው ሲሉ ኮንነዋል።
አናሬሮ ናኖ ገንደሮቶ ቲወልቀበቴ ቢዳኒ
አሬሮ ወረዳ አሮስ ቀበሌ ማህበር ውስጥ በህብረተሰባችን ላይ ጉዳት ደርሷል። የሰዎች ህይወት ጠፍቷል። አንድ ተማሪ እንዲሁም የጸጥታ ኃይል አባላት ህይወታቸውን ካጡት መካከል ናቸው። የተፈጸመው ያጭካኔ ነው። በኦሮሞ ህዝብም ሆነ በሀገሪቱ ተቀባይነት የለውም። መወገዝ አለበት።
አቶ ጉዮ መሞታቸው ከተነገረው የጸጥታ ኃይሎች ውስጥ በአካባቢው የሰላም ማስከበር ስራን ሲያግዙ የነበሩ የኢትዮጵያ መከላከያ ኃይል አባላት መሆናቸውን ገልጸዋል። አካባቢው ከጎረቤት የጉጂ ዞኖች ጋር የሚዋሰን ስለሆነ የዞኑ አስተዳደር ከሁለቱ ጉጂ ዞኖች አስተዳደሮች ጋር የአካባቢውን ሰላም ለማስጠበቅ እየሰራ መሆኑንም ተናግረዋል።
በክራኮን አከሲ ወመት ቶኑ ጀለውኑ ዋንጋፊ ቀቡሬ
እንዲህ አይነት መሰል ግድያ በሚፈጸምበት ቦታ አሁን ሰዎች በቁጥጥር ስር መዋላቸው አይቀርም። በግድያው በመሳተፍ የተጠረጠሩ ሰዎች ተይዘው በሕግ አንጻር የሚጠየቁ ይሆናል። እስካሁን በቁጥጥር ስር የዋሉ ሰዎችን ቁጥር አሁን ማሳወቅ አንችልም። የጸጥታ ኃይሎቻችን አጣርተው ነጻ የሆኑትን ይለቃሉ፣ ሌሎች በግድያው የተሳተፉ ደግሞ በሕግ አግባብ ይጠየቃሉ።
የቦረና ዞን አስተዳዳሪ አቶ ጉዮ ገልገሎ እንዲሁም የአሬሮ ወረዳ ነዋሪዎች ከቅዳሜው ግድያ በኋላ የአካባቢው ሰላም በቦታው መመለሱን ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊት ለዘገባው እናመሰግናለን። አድማጮች ተከታዩ ወደ ሐረር ያሻግረናል። በሐረሪ ክልል የሚገኝ የማህበረሰብ ትምህርት ተቋም በይዞታው ውስጥ በሚፈጸሙ ህገወጥ የመሬት ወረራ እርምጃዎች ወይም ድርጊቶች የተነሳ የመማር ማስተማር ስራ መጀመር አልቻልኩም ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በህገወጥ መንገድ መሬት ወረራው እየተቸገርኩ ነው ብላለች። የክልሉ ጸጥታ ምክር ቤት ችግሮቹን ለመፍታት ዝርዝር መርሃ ግብር አውጥቼ እየተንቀሳቀስኩ ነው ሲልም ገልጧል። አዲስ ቸኮል ዝርዝሩን ይዟል።
የአብዳል ትምህርት ተቋም ርዕሰ መምህር የሆኑት አቶ ሙራድ አብዲ ሀቢብ በትምህርት ተቋሙ የመሬት ይዞታ ላይ የተከናወነ ያለው ህገወጥ የመሬት ወረራ እንደ ሌሎች የሀገሪቱ ትምህርት ቤቶች መስከረም 12 ትምህርት እንዳይጀምሩ እንዳደረጋቸው ተናግረዋል። ሃይማኖታዊም ጭምር በመሆኑ በውስጡ መስጂድ፣ ክሊኒክ፣ የካሲ የብሎኬትና የሚጣ ፋብሪካዎች ያሉት ተቋሙ ካለፈው ዓመት ጀምሮ በህገወጥ ይዞታው ላይ የተካሄዱ ያሉት ህገወጥ ግንባታዎችና መሰል ጥፋቶች ችግር እየፈጠሩብኝ ነው ብሏል። የተቋሙ ርዕሰ መምህር አቶ ሙራድ አብዲ ሀቢብ እንዲህ ይላሉ።
ይህንን የመጣውን ለውጥ በመልካም ጎን ከመቀበል ይልቅ ይህንን ተጠግቶ የተለያዩ ጥፋቶችን ለመፈጸም እንቅስቃሴ ሲደረጉ ቆይቷል። በዚህም በህጋዊ ይዞታው ላይ የሚገኙትን ብሎኬቶች ከ700 ሜትር በላይ ያሉትን ብሎኬቶች በማፈራረስ ህገወጥ የቤት ግንባታዎችን በግቢ ውስጥ ሲያከናውኑ ቆይቷል። አሁንም እየተከናወነ ነው የሚገኘው። ከዚህ በተጨማሪ ደግሞ በመስጊዱ ፊት ለፊት የሚገኙትን ዛፎች በመቆራረጥ የተለያዩ ሱቆችን ይገነባል በሚል ከኛ እውቅና ውጭ እንቅስቃሴዎች እየተደረጉ ነው የሚገኙት።
ምን ያህል ህገወጥ ቤቶች ይሆናሉ የተገነቡት?
በግቢ ውስጥ 53 የህገወጥ የመኖሪያ ቤቶች ተገንብተዋል። ወሮች ተማሪዎች አሉ። ተማሪዎች የመጸዳጃ ቤት መጠቀም አይችሉም። ምክንያቱም የተሰራው ቤትና የተማሪዎች መጸዳጃ ቤት አጠገብ ላጠገብ ነው። የጋራ መጠቀሚያ ቦታ አድርጎታል ሽንት ቤቱ። በግቢ ውስጥ ቤቶች የተሰሩበት የስፖርት ቦታ አለ። ሙሉ ለሙሉ ስፖርት ባለፈው 2011 ትምህርት ዘመን ላይ ምንም አይነት የስፖርት ትምህርት ወይም ለስፖርት ምሳሌ ሳይደረግ አመቱ አልቋል። በተጨማሪም ትንኮሳዎች አሉ። ጾታዊ ትንኮሳዎችም በተለያዩ ጊዜ ያጋጥመናል። መምህራኖች በነፃነት ገብቶ የማስተማር እንትን አልነበራቸውም። በተጨማሪ ደግሞ የተለያዩ ዛቻዎች፣ ማስፈራሪያዎችም በአመራሩና በተለያዩ አካላቶች ሲደርሱ ነበር። በግቢ ውስጥ ከብቶቻቸው ግቢ ውስጥ ነው የሚውሉት። ይሄ ሁሉ ችግሮች ያሉበት የ2012 የትምህርት ዘመንን እንደውም ያለ ትምህርት ቤት ቦርድ እና ትምህርት ቤት አመራር አገር አቀፍ ደረጃ መስከረም 12 በይፋ ትምህርት ተጀምሯል፣ እኛ ጋር አልጀመረም። መፍትሄ እስካላገኘ ድረስ ደግሞ ትምህርት የመቀጠል አዝማሚያ ላይ ኢኒሽቲቭ አይገኝም ማለት ነው።
ተቋሙ አሁን ባለበት ሁኔታ የመማር ማስተማር ሂደቱን መቀጠል እንዳልቻለ ከወላጆችና ከከተማ ነዋሪዎች ጋር ሊያካሄድ የነበረው ስብሰባም እንደተከለከለ ተናግረዋል። በተመሳሳይ በሐረር ከተማ የሚገኙት የስላሴ ሚካኤልና ጊዮርጊስ አብያተ ክርስቲያናት ይዞታዎችን በህገወጥ መሬት ወረራ እየተያዙ መሆናቸውን ቤተክርስቲያኑ አስታውቃለች። የሐረር መካነ ስላሴ ካቴድራል ላይ የሸንኮር ደብረገሊላ ቅዱስ ዮሐንስ ገዳም አስተዳዳሪና በቤተክርስቲያኗ የተፈጠረውን ህገወጥ የመሬት ወረራ ችግር ለመፍታት የተቋቋመ ኮሚቴ ሰብሳቢ የሆኑት መላከ ሰላም ጥበቡ መላኩ በሶስቱ አብያተ ክርስቲያናት አሉ ያሏቸውን የመሬት ወረራ ችግሮች እንዲያስረዳሉ።
አንደኛ በዚህ በእኛ በመካነ ስላሴ ካቴድራል ስር የሚተዳደር በደርግ ጊዜ ያው ተወርሶ ስራ የምንጠቀምበት በተለምዶ እንቁላል ቤት ተብሎ የሚጠራለ እስካሁን ድረስ ያው ኪራዩን ቤተክርስቲያን እየተጠቀመችበት ነው ያለችው። አሁን በዚህ ሰሞን ግን የተደረገው ምንድን ነው? ያው ወጣቶች ተሰባስበው የሆነ አካል ሰጥቶናል በማለት ሂደው ነው እየሰሩበት ነው ያሉት። ለሚመለከተው አካላት ሁሉ አሳውቀናል። እንግዲህ ሰሞኑን ከተቋቋመው ግብረ ኃይል ያው በአጭር ጊዜ ውስጥ የሆነ መልስ ታገኛላችሁ የሚል ነገር ነው። እነሱ ግን በአንድ ሳምንት ውስጥ ቦታውን ወረው ቆርቆሮ ምናምን ሁሉ ለጥተውበታል።
ቦታው በባዶ ቦታ ነበር ወይስ ህንጻ ነው የነበረው? እንቁላል ቤት
አለ። ህንጻ አለው። ከህንጻው ፊት ለፊት በባዶ ቦታ አለ። ከህንጻው ፊት ለፊት ማለት ቦታው ካርታ ያለው ነው። አሁን ምንድነው ሰሞኑ ባለው በዚህ በአቦከር ጊዮርጊስ ቤተክርስቲያን አካባቢ እንደዚሁ የመቃብር ቤት እያፈረሱ ወረዳዎችም አሉ። አንዳንድ በዚሁም በሚካኤል ቤተክርስቲያን እንደዚሁ የመቃብር ቤቶች አሉ። አሁን እነሱ እያሉ ያሉ ጠብቁ፣ በአጭር ጊዜ እናስተካክላለን ምናምን የሚል ነገር ነው። የመሬት ወረራው አለ በሰፊ። አሁን እንቁላል ቤት ያልኩት በዚህ ሳምንት ውስጥ የተፈጠረ ነው። ያቦከሩ እና የሚካኤሉ ያው ቆይቷል፣ ግን አሁን ደግሞ ያው በአዲስ መልክ እየተጠናከረ ነው እየቀጠለ ያሉ።
ኮማንደር አብዲ አብራሂም የሀረሪ ክልል የወንጀል መከላከል ትራፊክ ቁጥጥር ዳይሬክተር በአሁኑ ሰዓት ህገወጥ የመሬት ወረራ የክልሉ ጸጥታ ምክር ቤት ቀዳሚ አጀንዳ ሆኖ ዝርዝር መርሃ ግብር ተዘጋጅቶለት እየተሰራበት ነው ይላሉ።
ከለውጡ ጋር ተያይዞ የመጡ ነገሮች አሉ። ደረጃ በደረጃ ችግሮችን እየፈታን ይህ ያለንበት ሁኔታ አለ። እንደገና ፖሊሳችን ምን ደረጃ ላይ እንደነበረ የዛሬ 6 እና 5 ወር አካባቢ ምን ላይ እንደነበረ ታውቃለህ። ከአዲሱ ውስጥን ከመጣን በኋላ ሁኔታዎችን ቆም ብለን ፖሊስን ውስጣችንን እያጠራን ነገሮችን እያስተካከልን የመጣንበትና ፖሊሳን ወደ ስራ የገባበት ሁኔታ ነው ያለው። ህግን ለማስከበር ደግሞ እየተጠቀምን ያለናቸው መንገዶች አሉ። አሁን አንዳንድ እንግዲህ ያውለውቱን ተከትሎ ችግር እየፈጠሩ ያሉበት ሁኔታ አለ። እነሱን ደግሞ የማጥራትና የማሳመን ወይ ወደ መልካምነት የመመለስ ሰላማዊነት የመመለስና ህዝብ እያወያየን መመለስ ያለባቸውን ነገሮች እየመለስን እየሄድንበት ያለንበት ሁኔታ አለ። በእቅዱ ላይ አፈጻጸሞች እስኬጁል ወጥቶላቸው ከሃይማኖት አባቶች ጋር ውይይት ጀምሮ እስከ ህብረተሰቡ ድረስ ወርዶ ይሄ ነገር በትክክል ወደ ነበረበት መለስ ከማድረግ አኳያ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። እነኚህ ስራዎች ያው በቀጣይነት እየታዩ የደረስንበትን ሪፖርት እያደረግን እየተገናኘን እየተወያየን የምንሄድበት ይሆናል።
በአብዳል ትምህርት ቤት የተጠራው ህዝባዊ ስብሰባም የተሰረዘው የመሰብሰብ ነጻነታቸውን ለመንፈግ ሳይሆን ከስብሰባው በፊት በአጭር ጊዜ ውስጥ ለችግሩ መፍትሄ ሊሰጥ በሚችልበት ሁኔታ ላይ በጋራ ተመካክሮ ለመስራት በመስማማታችን ነው ብለዋል። ሐረሪ ክልል ባለፈው ዓመት የግለሰቦች ኮንዶሚኒየም ቤትን በመስበር ገብተው የመኖር ከካሳ ጋር በተያያዘ የውሃ መስመሮችን የመዝጋት ነዳጅና መሰረታዊ ፍጆታ እቃዎች ከህጋዊ ይልቅ በህገወጥ መንገድ መገኘት በተደጋጋሚ ቅሬታ ሲቀርብባቸው የነበሩ ችግሮች ናቸው። ክልሉና የፌዴራል ሰላም ሚኒስቴር በወሰኑት መሰረት የክልሉ ፖሊስ የሁለት ወር ስልጠና እንዲወስድ ተደርጎም ነበር። ይህን ተከትሎ አብዛኞቹ ችግሮች ቀስ በቀስ የተቀረፉ ሲሆን አሁንም ግን ከመልካም አስተዳደር አንጻር የሚነሱ ችግሮች አልቀሩም። ክልሉ እስካሁን የ2012 በጀቱን አለማጽደቁንም ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። አድማጮች፣ ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ወስደናል። በምዕራብ ወለጋ ጊምቢ ከተማ በጎ ፈቃደኛ ወጣቶች ለ300 ተማሪዎች ደብተርና እስክሪብቶ እንዲሁም የደንብ ልብስ መርዳታቸውን የብርመና ህጻናት አረጋውያን በጎ አድራጎት አስተባባሪ ለአሜሪካ ድምጽ ገልጠዋል። ወጣቶቹ በከተማው ለሚኖሩ 4 አቅመ ደካማ አረጋውያንም የሚኖሩበትን ቤት በመገንባት ላይ መሆናቸው ተገልጧል። ድጋፉ ከተደረገላቸው መካከል ቃላቸውን ለአሜሪካ ድምጽ የሰጡ ወጣቶች ለወገን አለኝታ በመሆናቸው ሊመሰገኑ ይገባቸዋል ብለዋቸዋል። ናኮር መልካ ተጨማሪ አለው።
የቢርመና አረጋውያንና ህጻናት በጎ አድራጎት ማህበር ሰብሳቢ ዶክተር ገመዳ ፈቃዱ የማህበሩን አላማ እንዲያስረዳሉ።
ዋና አላማው አቅመ ደካማ እናቶችና አባቶች ወይም አረጋውያን እንዲሁም አባትና እናት የሌላቸው አቅመ ደካማ የሆኑ ህጻናትን ለመደገፍ ትምህርት ቁሳቁስን በማሟላት እንድም ተማሪ ደብተርና የትምህርት ቁሳቁስ በማጣት ከትምህርት እንዳስተዋግር የተቻለን ያህል ማህበር ብንመሰረት ቀጣይነት ያለው ድጋፍ ልንሰጥ እንችላለን በሚል እምነት ነው ይህንን ማህበር ያቋቋምን ማለት ነው። የተለያዩ ስራዎች ነው የሚሰራው። የትምህርት ቁሳቁስ ነው የምናሟላው።
ማህበሩ ለ2012 ዓ.ም ትምህርት ዘመን ለ300 ተማሪዎች የትምህርት ቁሳቁሶችን ማሟላቱን ገልጸዋል። ለ4 የጊምቢ ከተማ አረጋውያንም ከከተማው ወጣቶች ጋር በመተባበር የመኖሪያ ቤት እየገነቡ መሆናቸውን ተናግረዋል። ቤታቸው ከተገነባላቸው መካከል ወይዘሮ ዘነቡ ባይሳ ተከታዩን ብለዋል። አምስት ልጆችን ያለ አባት አስተዳድራለሁ። በሽተኛ ከመሆን የተነሳ በጣም ስቸገር ነበር። ቤቱ ፈርሶብኝ ዝናብ እያስገባ ነበር። የቀበሌ ስራ ኃላፊዎች ጋር ሲሄድም ምንም መልስ አልሰጡኝም ነበር። ብርምና የተባለው ማህበር ቤቴን ሰርቶ ልጆቼንም ከዝናብ ታድጎልኛል። በጣም አመሰግናለሁ። በጣም ደስ ብሎኛል። ወጣቶቹ ለወገን አለኝታ በመሆናቸውም ሊመሰገኑ ይገባል ብለዋል ወይዘሮ ዘነቡ። ማህበሩ የትምህርት ቁሳቁስ እንዳሟላለት የሚናገረው ተማሪለት አለንጮ ድጋፉ በትምህርቱ እንዲጎ ብዝ እንዳነሳሳው አጫውቶኝ መልእክት ማስተላልፏል። ከአራተኛ ወደ አምስተኛ ክፍል ነው ያለፍኩት። ቤተሰቦቼ ደብተርም ሆነ ደንብ ልብስ ሊገዙልኝ ባለመቻላቸው ይህ ብርምና የተባለ ድርጅት ነው ይገዛልኝ። ይህ ደግሞ በትምህርቴ እንድበረታና ጥሩ ውጤት እንዳመጣም ይረዳኛል። እኔም ታድግና ትልቅ ቦታ ስደርስ የተቸገሩትን እረዳለሁ። የትምህርት ቁሳቁስ ብቻ ማሟላት በቂ አይደለም። ተማሪዎቹ በስነ ምግባር ታንጸው እንዲያድጉና አገራቸውንና ሕዝባቸውን የሚወዱ እንዲሆኑም ያቀናው አለ ሲሉ ዶክተር ገመዳ ተናግረዋል።
ቀጥሎ ቲዩቶራል እንሰጣለን። የአካዳሚክ ቲዩቶራል ብቻ ሳይሆን በስነ ምግባር የታነጸ ሀገሩን የሚወድ ሕዝቡን የሚወድ ታላቁን የሚያከብር ባህሉን የሚያከብር ወጉን የሚያከብር ታዛዥ የሆነ ተረገሜ ልጅ እንዳይሆን ሁሉም ጋር ምርቀት እንዲያገኝ ሲንቀሳቀስ ትምህርት ቤት ውስጥ ሲሆን በአካባቢ ውስጥ ሲንቀሳቀስ አስፈላጊው ስነ ምግባር እንዲያገኝ ባለፈው መት ስንሰራ ጥምቀት ነው መጠቀሙ በጣም ጠንከር አድርገን የምንሰራው በዚህ ላይ ነው። የእኛ ማህበር ፓብሊክ ላይብረሪ ይሰራል። የግንቢ አካባቢ ተወላጆች በአሜሪካ ሀገር የሚገኙ ኤንድ ዲቨሎፕመንት አሶሲሽን የሚል ማህበር መስርቶ ላይብረሪ ከኛ ጋር ለመስራት ተስማምተናል።
አረጋውያንንም እንደምትረዱ ሰምቻለሁና እነዚህ አረጋውያን የተረጂነት መንፈስ አዳብረው ሁሌ ድጋፍ ወይ ምርዳት እንዳይጠብቁ ከማድረግ አንጻር ለምሳሌ የሥራ ዕድል ከመፍጠር መንቀሳቀሻ ገንዘብ በመስጠት ወይም በሌላ መንገድ ሊሆን ይችላል የታሰበ ነገር አለ በእናንተ ማህበር?
እስካሁን የተለየ ድጋፍ በተሰጠን ድጋፍ የሰራ ነገር የለም። ግን የማህበራችን አላማ ምንድነው? በርሰስመንት ከመንጸት ለምሳሌ አቅመ ደካማ የሆኑና ደግሞ አቅመ ደካማ የሆኑ አባት መስራት የሚችሉት የሥራ ዕድል ፈጥራቸዋለን። እነሱ ደግሞ ተመልሶ ሌላውን ሰው እንዲረዱ ተማሪዎችን ሁሌ በየአመቱ ትርና እርሳስ እንዲገዛላቸው የሚፈልጉ ሳይሆን አሁን ያቀነው ምንድነው? ቢያንስ ጫማ መጥረግ የሚችሉ ጫማ የሚጠርጉበት ሁኔታ እናመቻቻለን። ወይሻይ ሰው ቤት ተቀጥሮ ካፌዎች ተቀጥሮ እየሰሩ እንዲማሩ እናመቻቻለን። ይህ የተረጅነት መንፈስ ለመቅረፍ በጣም ጥሩ ተምሳሌ ይሆናል ብዬ አምናለሁ።
ትምህርት ሲጀመርም ከወለጋ ዩኒቨርሲቲና በከተማው ከሚገኙ መምህራን ጋር በመተባበር ለተማሪዎቹ ተጨማሪ ትምህርት ለመስጠት እየተዘጋጁ መሆናቸውንም አስተባባሪው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮር መልካን ለዘገባው እናመሰግናለን። አድማጮች አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ31 መሆኑን ያመለክታል። የዜማ ምርጫው ጀምሯል።
አንጀት ግሩም ዜማ ነው የመረጠልን ንጉሱ።
በጣም ግሩም ነው። ሄሩት በቀለ
ሄሩት በቀለ ቆየት ያለ ስልት እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በአሃዱ ራዲዮም በኤፍኤም 94.3 የሚተላለፈውን ስርጭታችንን ነው። ሁለተኛውን አጋማሽ ቀደም ባለ ሙዚቃ ጀምረናል። አስተናጋጆች አሉላ ከበደና
ቆንጅት ታየነን ወደሚቀድመው ቅንብር እናልፋለን። የረቡዕ ኢትዮጵያውያን በአሜሪካ ነው። አሁን በመግቢያው ሙዚቃም እንደምትረዱት በሎስ አንጀለስ ከተማ የሚገኘው የኦሮሞ ማህበረሰብ ማዕከል ያዘጋጀው የኢሬቻ በዓል ለስድስተኛ ጊዜ ባለፈው ቅዳሜ ተከብሯል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታትሏል።
ኢሬቻ በዓል በኦሮሞ ህዝብ ዘንድ ከጨለማ ወደ ብርሃን ላሻገረ አምላክ የሚሰጥ የክብር ዋጋ ነው። ከበረዶ ከጎርፍና ከውርጭ በሰላም አልፈው ክረምቱ የሚነጋበት ጊዜ በመሆኑ አምላካቸውን ሰብሰብ ብለው ያመሰግናሉ። ሬቻ ማለት ለተከበረ ነገር የሚከፈል ዋጋ ማለት ሲሆን፣ ሳር ደግሞ በኦሮሞ ባህልና እሴት መሰረት እርጥበቱ ህይወትን የሚያሳይ ከፍተኛ ክብር የሚሰጠው ነው። ባሳለፍነው ቅዳሜ በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የሚኖሩ የኦሮሞ ተወላጆች በሎስ አንጀለስ የኦሮሞ ማህበረሰብ ማዕከል አዘጋጅነት ለስድስተኛ ጊዜ የእሬቻ በዓል በድምቀት አክብሯል። ኬንዝሃንስ ፓርክ በተካሄደው የዘንድሮ የ2012 ዓ ም የእሬቻ በዓል ላይም ሽማግሌዎች በምረቃ፣ ወጣቶች በዘፈንና በጭፈራ፣ ባህላዊ አልባሳትን በመልበስ እርጥብ ሳርና አደይ አበባ በመያዝ ፈጣሪን እንለምናለን ኦያ ማሪዮ በማለት ወደ ወንዝ በመውረድ ፈጣሪያቸውን አመስግነዋል። የመስቀል በዓል ባለፈ በመጀመሪያው እሁድ ለፈጣሪ ምስጋና በማቅረብ የሚከበረው የእሬቻ በዓል በዚህ በሎስ አንጀለስ ከተማ በኦሮሞ ተወላጆች ዘንድም ባህላዊ ስርዓቱን በጠበቀ መንገድ አክብሯል። ከበዓሉ ተሳታፊዎች መካከል አንዳንዶችን ማነጋግረናል። ከሀገር ቤት ከሚከበረው የእሬቻ በዓል የሚተናነስ አይደለም ባይ ናቸው።
ስሜ መንግሻ ቢሳ ይባላል። ባህሉ በጣም ደስ የሚል ነው። ይሄ አሁን ስድስተኛ ጊዜያችን ማክበራችን ነው በዚህ ሎስ አንጀለስ ውስጥ እና አሁን እዚህ እንደዚህ ስናከብር ሀገር ቤት እንዳለን የሚሰማን። በሚቀጥለው ሳምንት በአዲስ አበባ ወደ 12 ሚሊዮን ህዝብ እየተጠበቀ ነው እና በጣም ደስ የሚል ነው። እሱንም ለማየት የጓጓን ነው እና በጣም ደስ ይላል። በአምስቱ በር አዲስ አበባ ይገባል ህዝቡ እየተባለ ነው የተወራው በሚዲያ ላይ። አሁን እዚህ እንደምታየው ምግብ ተሰርቶ ሴቶቹ ደግሶ ወንዶቹም እንደዚሁ በቃ እየጨፈርን አሁን እንደዚህ እያሳለምን ነው። አሁን ቀኑ ከመድረሱ በፊት እኛ እያማማቅ ነው ማለት ነው።
ስሜ አስፋው ደግፌ ይባላል።
አስፋው፣ በዓሉ እንዴት እያከበርክ ነው?
በዓሉ በእውነቱ በጣም ደስ የሚል ነው። እኛ እኔ በተለይ ያሳደገኝ የኦሮሞ ባህል ትልቅ ዋል ቢኖር መስቀሉ ነው። ከልጅነት የጀምሮ ማክበር ያደግኩበት ነው። ስለዚህ ብዙ ትዝታ አለ ከቤተሰብ ጀምሮ ከድሮ ጀምሮ እና አሁን ስንት አመታችን ነው ይህ ስናከብ በጣም ጥሩ እየተካሄደ ነው። እኛ ደስ ብሎ ነው ያከበር ነው።
ስሜ ታደሰ ለቸው እባላለሁ። አሁን የምንገኘው የእሬቻ በዓል በሎስ አንጀለስ ከተማ ነው። ይህን በዓል በጉጉት ነበር የምንጠብቀው በየአመቱ በሎስ አንጀለስ እና አካባቢ ያለው ኦሮሞ ማህበረሰብ የምናከብረው ነው። እንግዲህ በዓል አከባበራችን ከኦሮሚያ የሚተናነስ አይደለም። ሁሉም ነገር ሞሷ በህንድ ኦሮሚያ የሚከበረው ሁሉም ነገር ባህል መጠበቀ ሚያከብረው። ስለዚህ በጣም ደስተኛ ነኝ። እንኳን አደረሰን።
ቢስቱ እባላለሁ። እንኳንም ለእሬቻ በዓል በሰላም በጤና አደረሰን። እግዚአብሔር ለዛሬ ቀን ስላደረሰን የምስጋና ቀን ነው። የኦሮሞ ታንክስ ጊቪንግ ቀን እያከበርን ነው በሎስ አንጀለስ ከተማ። በጣም ደስ በሚል ሁኔታ ብዙ ሰው በሚያምር ውብ በሆነ ልብስ አምሮብን ሁላችንም ተሰብስበን እያከበርን ነው። የሚጣፍጥ የተለያየ ባህል ምግብ በልተን እየተጫወትን ነው።
አሜሪካ ድምፅ ሬዲዮ፣ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አርጋውን እናመሰግናለን። አድማጮች፣ ተከታዩ ሳምንታዊ ቅንብር ዲሞክራሲ በተግባር ዲሞክራሲ በተግባር ለምሽቱ ሁለት ቅንብሮችን ይዟል። በምዕራብ ወለጋ አይራ ወረዳ ሰሞኑን በማህበራዊ መገናኛ ብዙሃን አስተቃቂ ጥቃት የተፈጸመበት ሰው ምስል ሲታይ መቆየቱንና የዚህ ሰው ወንድም ምናኝ ያለው ግለሰብ ወጣቱ በጸጥታ ኃይሎች የደረሰበት ጥቃት ነው ያሉትን ለአሜሪካ ድምጽ ገልጠዋል። የአይራ ወረዳ ጸጥታና አስተዳደር በበኩሉ ወጣቱ በቁጥጥር ስር ውሎ የነበረ ቢሆንም ለማምለጥ ሙከራ ሲያደርግ ነው የተገደለው ይላል። ሙክታር ጀማል ዝርዝሩን ይዟል።
ባለፈው ሳምንት እጁ ወደ ኋላ የታሰረ ወጣት መሬት ላይ ተንጋሎ የኦሮሚያ ፖሊስ የደንብ ልብስ የለበሱ ሰዎች ደግሞ ከበውት ቆመው ይታያል። ይህ ጉዳይ በሰፊ አጀንዳ ሆኖ የነበረ ሲሆን ማንነቱና የድርጊቱ ምክንያት ሲያጠያይቅ ቆይቷል። ይህን ተከትሎ የአሜሪካ ድምፅ ባደረገው ፍለጋና አሰሳ የዚህ ሰው ወንድም መሆኑን የገለጸ ሰው ከምዕራብ ወለጋ አይራ ወረዳ የአሜሪካ ድምፅ አነጋግሮታል። ወንድሙ እንደሚናገረው የዚህ ወጣት ስም ገመቹ ጋሮምሳ እንደሚባልና ከዚህ ቀደምም የጸጥታ አካላት በጥብቅ ይፈልጉት ስለነበረ ከቤት ሸሽቶ ጎረቤትና ዘመድ ጋር እንደቆየንም ይናገረው። ነገር ግን ባጋጣሚ በቁጥጥር ስር ካዋሉት በኋላ የጸጥታ አካላት ወንድሜን አሰቃይተው ገለዋል ሲል ለአሜሪካ ድምጽ ተናግሯል።
ሙሳንኩ መካንዛይ ደመሱ ጋር ምሳሌ ደማ ያሮቢ ደርብ ያልከን ከምሰት በሪው ሄዳቶ ተሞቱማ ዲኒ ቀበሜ ከራራት ሬበማ ቱላሬ ባከራራ ገንደሻ ማንጀታ ተበሳ ዘረዋ ዘረ ፖሊሲ ከሰኒ
ስሙ ገምቹ ጋሩምሳ ይባላል። ባለፈው ሮብ ምሽት ለሐሙስ አጥቢያ በመንግስት ታጣቂዎች ተይዞ መንገድ ላይ እየተደበደበ መሬት ላይ እየተጎተተ እጁ ወደ ኋላ ታስሮ አይራ ወረዳ ፖሊስ ጽፈት ቤት ከወሰዱት በኋላ ካሰቃዩት በኋላ ከአይራ ወረዳ 12 ኪሎ ሜትር ርቀት ላይ ጫካ ውስጥ ገለው ጣሉት ነበር ያሉት ወንድሙ። ስሙ እንዳይጠቀስ የጠየቀው የገመቹ ጋሮምሳ ወንድሙ ገመቹ ከተገደለ በኋላ አስከሬኑን ጫካ ውስጥ ማግኘታቸውን ቆሳስሎ ውሎ ካደረ በኋላም እንደደረሱበት ነው የሚናገረው።
ማጥለ ገነመሳቴ አብሩ ተገረ ያመጣት ዶር ባቦት ቢባን ጌትኔ
እኛ ሬሳውን ያገኘነው አርብ ዕለት ወደ 4 ሰዓት ገደማ ነው። እስከ 7 ሰዓት ሬሳውን ወደ አካባቢያችን አደረስን። ወደ 10 ሰዓት ገደማ የቀብር ስነ ስርዓቱ ተፈጸመ። ይህንን ነገር ያደረጉት እንደሰማነው የወረዳው የጸጥታ አካላቶች ናቸው። ሚሊሻና የአካባቢው ጸጥታ ኃይሎች የኦሮሚያ አድማ በታኝም ውስጡ እንዳሉ ሰምተናል። እኔ በቦታው አልነበርኩም። ሲከታተሉ ቆይተው ነው በቁጥጥር ስር ያዋሉት። በተለይ የአካባቢው ሚሊሻዎች ናቸው በቂም በቀል በጣም አምረረው ሲጎዱት እንደነበረ የሰማሁት። በተለይ የቀበሌ ሚሊሻዎች ነው ያሉት። የገመቹ ወንድም በአካባቢው ሰፊ መሰል ድርጊቶች የሚታዩ መሆኑንም ገልጿል። የገመቹ እጆቹ ታስሮ መሬት ላይ ተንጋሎ መታየቱን በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ይህንን ወጣት የማሰቃየት ድርጊት የፈጸሙ ሰዎች ማንንም ቢሆኑ ማን በግ ይጠየቃሉ ሲል መግለጫ መስጠቱ ይታወሳል። የአሜሪካ ድምጽ የአይራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ዮናስ በቀለ አነጋግሯቸዋል። አቶ ዮናስ ገመቹ ጋሮምሳ እውነትም በፖሊስ ቁጥጥር ስር መዋሉን ነገር ግን ለማምለጥ ሙከራ ሲያደርግ እንደተገደለን የሚያነሱት
ከዚህ ከንታይ አክቲቭ ፖስት ይዘነቱን ታኔ ነሚ አማ አክቲቭ ፖስት ጎረንኩኒ ነማባዬ ላኪሳያ ነመረቲ ተርካንቲ ገራገራ ብቻ ቱሬስ
ባይራ ወረዳ ውስጥ የተፈጸመው ፖስት ተደርጎ ፎቶግራፉ እንደሚታየው አይደለም። ሰውየው በጣም አስቸጋሪ ነው። ሰዎች ላይ የተለያየ እርምጃ ሲወስድ የነበረም ሰው ነው። ይህ ሰው በጸጥታ አካላት ቁጥጥር ስር ውሎ መሳሪያ ወደ ደበቀበት አካባቢ ለማሳየት እየሄደ ሳለ ለማምለጥ ሙከራ አድርጎ ነው እርምጃ የተወሰደበት። ወደ አካባቢው ሲንቀሳቀስ እንደማንኛውም ሰው ተለቆ ነፃ ሆኖ አካባቢውን እንዲያሳየን ነበር ይዘነው እየሄድን የነበረው። ነገር ግን ለማምለጥ ሙከራ ሲያደርግ ሊገደል ይችላል።
ንጉን ቃመነ ጀኛር ካቦ ያሊ ጎዴ ተርካንፊና ከተሳረቱ ረተኔ ካቡራ ዱያ ረሙቲ ካኒ ሩኩን ሳደርብ
አቶ ዮናስ እንደሚያነሱት ገመቹ ከዚህ ቀደም በጣም ብዙ ሰዎች ላይ ጉዳት አድርሷል። ሸፍቶ ጫካ የገባ ከመሆኑ አንጻር ሰፊ ጊዜ ፍለጋ ሲከናወንበት እንደነበረ ነው የሚናገሩት። ገመቹ ምስሉ ላይ እንደሚታየው ቀደም ብሎ እጁ ታስሮ በፖሊስ ቁጥጥር ስር ውሎ የነበረ ከሆነ ለምን ዳግም ተለቆ ለማምለጥ እንደል እንዲያገኝና ለሞት እንዲበቃ ተደረገ ስል አቶ ዮናስን ጠይቄያቸዋለሁ።
ጫካት ዲፍጅሩ ጫካን ዝም ጫካ አይዶ ሸከሙዳ ይዶሁን የገጅሩ ማኪና ትሩካሱ ቃማ ነገኛ ጂሳጅሩዳ ናኑ ሰነገይ ቁነንቲ ጀራወጂ ዋንቀቡ
እሱ ወደ ጫካ በሸሸበት ወቅት ጫካው በጣም አስፈሪና የታጠቀ የሽፍታ ኃይል በብዛት ያለበት አካባቢ ስለሆነ የስጋት አካባቢ ነበር። እዛ ሆነው ነው መኪና ላይም እየተኮሱ አካባቢው ላይ ችግር የሚፈጥሩት። እሱ ደግሞ ከነሱ ጋር ቀድሞኑ ግንኙነት ነበረው። በዚህ መሃል እሱ ለማምለጥ ሙከራ ሲያደርግ ነው እርምጃ የተወሰደው። በአጋጣሚ ነበር እንጂ የሞተው ለመያዝ ነበር ጥረት የተደረገው። በጣም ክፉ አጋጣሚ የነበረው ነገር ይህ ሰው ጨካኝና በጣም አስቸጋሪ ሰው ነበር። ከማስቸገሩ የተነሳ እርምጃ ተወሰደበት። ከዛ ነፍሱ ሊያልፍ ይችላል።
ሩጉታሜ ከባሜ ቶና አን አከጀለገሉ ካያለሜ አከተሳጋ ነሚሞሉ ቡንሳንደርባ ካናፊ ሩቡንሳደቡ ደንደራቹ።
የኦሮሚያ ፖሊስ ኮሚሽን ይህንን ወጣት በማሰቃየት ድርጊት ውስጥ የተሳተፉ ማንንም ቢሆኑ ለህግ ይቀርባሉ ብሎ መግለጫ የሰጠ ቢሆንም ከአካባቢው የጸጥታ አካላት አሁንም ድረስ ማንንም ለህግ እንዳልቀረበ አቶ ዮናስ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሁለተኛው የዲሞክራሲ በተግባር ዘገባ ደግሞ ወደ ደቡብ ኢትዮጵያ ወስደናል። በደቡብ ክልል የዞን መበተንን ጨምሮ የመዋቅር ለውጥ ባስከተለው ሁኔታ ችግር ላይ ወደቀን ይላሉ በርካታ ሰራተኞች። ዮናታን ዘብዲዮስ ዝርዝሩን ይዟል።
ቀደም ብሎ ኮንሶ ዞኑ መውጣቱን ተከትሎ በእንጥልጥ የቆዩት ቀሪዎቹ አራት ወረዳዎችም ከስምንት ዓመታት በፊት ወደ ነበሩበት መዋቅር ዝቅ ብሎ በልዩ ወረዳነት እንዲደራጁ የክልሉ መንግስት ውሳኔ ማስተላለፉን ተከትሎ ነው ዞኑ ሙሉ በሙሉ ፈረሰ ተበተነ ተባለው። ከዞኑ ጋር አብሮ የተበተኑ ሰራተኞችም ለችግር መጋለጣቸውን በመናገር ላይ ይገኛሉ። አቶ ደምሴ ደጀኔ የሰገን ዞን መፍረሱን ተከትሎ ለእንግልት መዳረጋቸውን ተናግሯል። ትመደባላችሁ ተብለን የት መስራት እንደምንፈልግ ቅጥ ብንሞላም ገብራው አልሆነም ብሏል። እስካሁንም የይምሰል እንጂ ተጨባጭ የተሰራ ስራ የለም ሲሉ ቅሬታቸውን ያቀርባሉ።
አንደኛ በሞራል ተጎተናል፣ ሁለተኛ ነገር ደግሞ ይቀማንሸት ብሎ የተሰጠ ነገር የለም ባዶ ነን፣ ሶስተኛው ነገር አሁን ደግሞ ሶስተኛ ወራችን ደግሞ ሳናገር። ስለዚህ ይሄን ደግሞ ስናቀርብ ክልሉ ምንድነው ምለው በተቀመጠው በድርጅት አቅጣጫ ይላል። ፐብሊክ ሰርቪስ እና ሲቪል ሰርቫንት የሚመለከተው ፐብሊክ ሰርቪስ ነው ወይስ ድርጅት ነው ብለን ስንጠይቅ መልሶ ወደዚህ ነው የሚልኩ። እዚህ መሀል ግጫውቱብን። ስለዚህ ከዚህ ጋር የተያያዘ ፐብሊክ ሰርቪስ አለ ለማለት ራሱ በጣም የሚያሳዝን ነገር ነው።
የዞኑ አመራሮችም እንደነሱ ምደባ አጥተው የተቸገሩ መሆናቸውን ጠቅሰው ለመንግስት ሰራተኞች መንግስት የሰጠው ያለው ቦታ ዝቅተኛ ስለመሆኑ ይህ በቂ ማሳያ ነውም ብሏል። ለዚህ ችግር ተጋልጠው ለሶስት ወራት የቆዩት ከ600 በላይ ሰራተኞች ሲሆኑ እስካሁን ከነዚህ ውስጥ ይሄ ነው የሚባል መፍቴ የተሰጠው አካል የለም ነው ያሉትም። ቅሬታ አቅራቢ ሰራተኞች በክልሉ መንግስትም ሆነ በክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሄደንም ዞን ስመሰረት አላማ የሌለው ተግባር ነበር ሲሉ ከሳሉ።
መጀመሪያውኑ ይሄን ሲበትን ክልሉ ምን አስቦ እንደበተነ ለሰራተኛው ምን ቅድሚያ ሁኔታ እንዳመቻቸ በምን ላይ እንደሰራ የማይታወቅ ነገር ስለሆነ ምን እንደሚባል ራሱ በኢትዮጵያ ደረጃ በደቡብ ላይ መንግስት አለ ለማለት በጣም ያሳፍረናል።
ቅሬታውን ለቪኦኤ የተናገረው ሌላ የቀድሞ የሰገን አካባቢ ህዝቦች ዞን የፋይናንስና ኢኮኖሚ ልማት መምሪያ ሰራተኛ የሆኑት አቶ መገርሳ ስዩም ራስን ችዬ የሚኖረው ሰውዬ አሁን የቤተሰብ ጥገኛ ሆኛለሁም ብሏል።
ሶስተኛ ወራችን ነው፣ ደሞዝ ሁሉ ምናምን አልተቀበልንም እስካሁን ድረስ ማለት ነው። ዞኑ ፈረስ ተባለ የሲቪል ሰርቫንት ምደባ በተመለከተ ተብሎ ወርዶ ቴክኒክ ኮሚቴ የተባሉት ወርዶ አማራጭ ያለባቸው ወደምትፈልጉበት በፍላጎታቸው መሰረት ሙሉ ተባለ። አራት ልዩ ወረዳና አንድ ዞን እና ክልል ጋሞ ዞን ተብሎ ነው ለኛ የተሰጠው ፎርም ነው። እኛ ከፖለቲካ ጋር ምንም የሚያገናኝ ነገር የለም፣ ሲቪል ሰርቫንት ነኝ በተባለ መሰረት ክልል አሞላው። አሁን ደግሞ ይኸው የአንክራት ነው አስተኛ ያስ ልንይዝ ነው ያለው። ትራንስፖርት የለን ምን የለን ምክራያ ነው ወይ ምደባ ስጡን የለን።
ከ610 ሰራተኞች ባለፈ አሁን ደግሞ የት እንደሚወድቁ ያላወቁ 79 ሰራተኞች ለችግር መጋለጣቸው ነው በመናገር ላይ የሚገኙት። የመስተዳድር ቢሮ ጨምሮ ለሚመለከታቸው ለክልሉ የበላይ አካላት ቢያሳውቁም ምላሽ እንዳልተሰጣቸውም ገልጸዋል። አሁንም ቢሆን የሚሰማን አካል ካለ ችግራችን በመረዳት ወደ ስራችን ይመልሱም ሲሉ ተማጥነዋል። የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ዳዊት ኃይለም ቢሮአቸው የማስተባበር ኃላፊነቱን እየተወጣ መሆኑን ተናግሯል። ይሁን እንጂ አራቱ ቀሪ ወረዳዎች የተሰጣቸውን ኃላፊነት በበቂ ሁኔታ አለመወጣታቸውና በእኩል ተቀብሎ መመደብ አለመቻላቸው ችግሩን ውስብስብ አድርጓልም ብሏል።
ከምደባው ጋርና ከደሞዝ ጋር የሚነሳው ችግር ባይዘ ሲሪየስ ችግርም ነው። ከሰብአዊነትም አንጻር ስታየው በአሁን ሰዓት ካለው አጠቃላይ ኑሮ ውድነት ጋር ተያይዞ እንኳን የሁለት ወር ደሞዝም እየበላ ኑሮን መቋቋም እየቸገረ ያለበት ሁኔታ እንዳለ ይታወቃል። ስለዚህ እዚህ ላይ ፈጥኖ ማስተካከል ያልተቻለበትን ጉዳይ አሁን በአጭር ጊዜ ውስጥ እነዚህን አካላት ወደ ቦታው መመለስ አለብን በሚል እንቅስቃሴ አድርገናል። በዚህ ሂደት ላይ ሶስቱ ልዩ ወረዳዎች ተገኝተው ንብረትንም የሰው ሀብትንም ድልድል ለማድረግ ወደ ስራ ገብተዋል። ደራሼ ልዩ ወረዳ በንብረትም በሰው ሀብት ድልድል ላይም እንደ ባለቤት መጥቶ ጆይን ስላላደረገ አንዱ ሲሪየስ
ከኋላ በተደረገው ጥረት ሰራተኞችን በተለያዩ መዋቅሮች የመመደብ ስራ ተጀምሯልም ብሏል።
በመጀመሪያው ሂደት ላይ ግን ከ610ዎቹ ወዲያውኑ ወደ 300 የሚጠጋውን የኮንሶ ዞን ተቀብሏል። አማሩ ወደ 87ቱን ወስዷል። ቡርጂ ትላንትና እስካሁን 67 ነበር፣ ትላንትና አራት ትቀበላሉ ብሎ አራት ጽፈንላቸዋል። ስለዚህ አሁን ያለው ከሞላ ጎደል የተወሰነ ቁጥር ነው ያለው ማለት። ከዚህ በጣም ትልቅ ሚናም የተጫወተው ቅድም እንደገለጽኩላችሁ የጋሞ ዞን ነው። ክልሉ ይሄን ያህል ከተቸገረ እኛም ማገዝ ይገባናል በሚል መልኩ 79 ሰዎች
በክልሉ መዋቅር ለመመደብ ፍላጎታቸውን የገለጹ ሰራተኞች በክልሉ ማዕከል ቦታ ስለሌለ መመደብ እንደማይችሉ ገልጸው፣ ነገር ግን የተለያዩ አማራጮች እየተፈለጉ መሆናቸውን ነው አቶ ዳዊት የገለጹት። ደሞዛቸውን ለመክፈል ግን በቅድሚያ የስራ መደብ ሊያገኙ ይገባልም ብሏል። ቢሮው አሁን ሰራተኞቹ ያሉበትን ሁኔታ በመረዳት በአጭር ጊዜ ውስጥ ወደ ስራቸው ለማስገባት ጥረት ማድረጉን ይቀጥላልም ብሏል። ኮንሶን አማሮን ቡርጂን ዳርሽና ለወረዳዎችን አንድ ላይ ይዞ በ2003 ዓመተ ምህረት ተመሰረተው የሰገን አካባቢ ህዝቦች ዞን አሁን በክልሉ የሚገኙ ዞኖች 20 ከመድረሳቸው በፊት ነበር የክልሉ 14ኛ ዞን ሆኖ የተመሰረተው። ከ8 ዓመታት በፊት በወቅቱ ከነበሩ ዞኖች በመጨረሻ ተመሰረተው ይህ ዞን በአጭር ጊዜ ውስጥ የፈረሰ ዞን ሲሆን ግን የመጀመሪያው ሆኗል። ዞኑ ሲመስረት አላማ ያደረገው በአካባቢው የነበረውን የርስ በርስ ግጭት ማስወገድና በተቀናጀ መንገድ የልማትና የመሰረተ ልማት አውታሮችን ፍላጎት መመለስ ነበር ነው የተባለው። ይሁን እንጂ እንብዛም ግቡን ሳይመታ ነው የፈረሰው ይባላል። አሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮች አሁን ዮናታን ዘብዲዮስን ለዘገባው እናመሰግናለን። አሁን ሴቶችና ቤተሰብ የዛሬውን ሴቶችና ቤተሰብ መስፍን አራጌ ነው ከደሴ ያዘጋጀልን እንሆ።
ዓለም ከስልጣኔ በተዛመደችበት 21ኛው ክፍለ ዘመን ቴክኖሎጂ የሰው ልጅ ኑሮና አኗኗር ሲያቀል ኢትዮጵያ ውስጥ ጎጂ ለማዳይ ድርጊቶች ዛሬም ስጋት ምንጭ እንደሆኑ ቀጥለዋል። እናም የብዙሃን ጤና ይታወካል፣ ማህበራዊ ህይወት ላይ ጠባሳ ያርፋል። ያልጠና ገላ ለጠና ትዳር ይዳረጋል። ቦርቆ ያልጠገበ ልጅነት የቤተሰብ ኃላፊነት ይሸከማል። በፌደራሉ ሴቶች ህጻናትና ወጣቶች ሚኒስቴር የሚኒስትሩ አማካሪ አቶ መብራቱ ይመር
ያው ያመለካከክ ጉዳይ ስለሆነ ማህበረሰቡ አሁንም ይሄን ከመፈጸም ወደ ኋላ አላለም። በተለይ ባፋርና በሶማሌ የ2016 CSA ጥናት እንደሚያመለክተው የሴት ልጅ ግርዛት ወደ 97-96% አካባቢ ነው።
ጉዳዩ ያሳስበኛል ያለው መንግስት እንደ አውሮፓውያኑ የዘመን ቀመር በ2025 ላይ ያለ እድሜ ጋብቻንና የሴት ልጅ ግርዛትን አስቆማለሁ የሚል ቁርጠኛ አቋም ይዟል። አቋሙን ወደ ተግባር ለመመንዘር የአምስት አመት ፍኖተ ካርታ አዘጋጅቶ በመስራቅ አማራ ከሚገኙ ባለድርሻ አካላት ጋር በደሴ ከተማ ውይይት አድርጓል።
በሀገር አቀፍ ደረጃ ሀገራችን የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቀረት ዓለም አቀፍ ቃል ኪዳን ገብታለች። ያንን ቃል ኪዳን ለማስፈጸም ያዘጋጀችው ፍኖተ ካርታ አለ። ያ ፍኖተ ካርታ ይዘት ምን እንደሆነ ለክልሉ ተሳታፊዎች በማስተዋወቅ በጋራ የጎጂ ልማዳዊ ድርጊቶችን እንደ ሀገር ብሎም እንደ ክልል ለማስቆምና ለማስቀረት የግንዛቤን ውይይት ለማድረግ ነው ይሄ መድረክ የተዘጋጀው።
አማካሪው ላለፉት በርካታ አመታት የተደረጉት እንቅስቃሴዎች የተደከመውን ያህል ውጤታማ አይደሉም። ፍኖተ ካርታው የነበሩ ችግሮችን በመንቀስ መፍትሄ የሚያስቀምጥ ብቻ ሳይሆን ለዘመናት የዘለቀውን ጎጂ አስተሳሰብና ጎጂ ድርጊት ከስሩ ነቅሎ ለመጣል የሚያስችል ነው ተብሏል። ከስብሰባው ተሳታፊዎች ሲሰነዘሩ የነበሩ አንዳንድ አስተያየቶች ግን አሁንም የተሻለ ግንዛቤ በመፍጠር ረገድ ቀሪ የቤት ስራ እንዳለ ያመለከተ ነበር። የቤተሰብ ጎጂ ጋብቻ ጣሪያ 18 አመት ብሎ ቢያስቀምጥም የእድሜ ጣሪያው ወደ 15 አመት ዝቅ ባለ የሚሉ የሃይማኖት አባቶች አልጠፉም። ይህን ግን በጽኑ የሚቃወሙት ከኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የመጡት ወይዘሮ ፋጡማ ሲራጅ ናቸው።
አሁን ለምሳሌ በእኛ ወረዳ በጤ ቀበሌ እዛ ውስጥ ጻኗ ወንድምየው ደፈራ፣ ከዛ ልጁ በአንድ ጥጃ አንድ ግደር ተሰጥቶ ደፋፍ ነው አስቀመጡ። ልጅቱ ፊስቱላ ሆናለች፣ ጸጉሯ ነው ከላዋ ላይ የወረደው። ያችን ልጅ አዲስ አበባ ወስደን እዛ አሳክምናታል። አንድ እድሜ ጋብቻ ሲወልዱ ራሱ ምጥ ላይ ቦታ መሰፋት በቃ እንዱ በነጣ ወላ ይወልዱ ሰውነታቸው ይቀደዳል። አሁን በዚህ ውስጥ የ13 አመትና የገዛ ዘመዴ ነች ስትወልድ አይቻት እንዲበዛ በመርፌ ማደንዘዣ አይውም የለበት እና ይሄ ሁሉ ስቃይ መድረስ የሰውነታችን አካል ያለ መጥናት ከሁለተኛ ከማህበራዊ ኑሮ መገለል አለ። ያችን ልጅ አሁን ለብቻዋ ቤት ሰርተው ሰገራ ሽንትም አንድ ላይ ነው የሚወጣው። ለብቻዋ ነው ያስቀመጧት። እህል ብቻ እንዲህ ይሰጣት፣ ውሃም በለዋ ላይ አርቀው ነው የሚያፈሱባት።
በሚኒስትር መስሪያ ቤቱ የተሳትፎና ንቅናቄ ዳይሬክቶሬት ዳይሬክተር አቶ ስለሽ ታደሰ ከእምነት አባቶችና ከሃይማኖት ተቋማት ጋር ተያይዘው ለሚነሱ የግልጽነት ጥያቄዎች ራሱን የቻለ መድረክ መዘጋጀቱን አመልክተዋል።
ሃይማኖታዊ ይዘቶች አላቸው፣ ክርክሮቹ አሉ። አሁን እኛ ለምሳሌ ከሚመለከታቸው ሃይማኖት ተቋማት ጋር መነጋገር ከዚህ በፊት መጥርከ ተከታታይ ውይይቶችም ይደረጋሉ፣ ክርክሮቹ አሉበት። ስለዚህ ከሃይማኖታዊ አስተምሮ አንጻር ደግሞ እንዴት ነው የሚለውን ደግሞ ከሚመለከተው የእምነት ተቋም ጋር ውይይት የሚካሄድበት ነው።
ወይዘሮ ፋጡማ የሚመለከታቸው አካላት የችግሩን አሳዛኝነት የጉዳዩን አሳሳቢነት እንዲረዱ ቢሆን ያሉት ምክር አላቸው።
መንግስት የሃይማኖት አባቶችን በፊስቱላ ሆስፒታል ያሉትን ህጻናቶችን ቢያሳዩቸው ቢረዱ እንደው ታዋቂ ነን የሚሉት ከክርስትና ከሙስሊም ከተለያዩ ሃይማኖት ካለው ላይ ማለት ነው ወስደው እዛ ላይ የተኙትን ሴቶች ህጻናት ቢያሳዩ ቢረዱልን።
ያለ እድሜ ጋብቻና የሴት ልጅ ግርዛት አሳሳቢነቱ በተለያዩ መድረኮች ተደጋግሞ ቢወሳም በተለያዩ መገናኛ ብዙሃን በስፋት ቢዘከርም በመንግስት በኩል የተሰጠው ትኩረት አናሳ መሆኑን የጠቆሙ አልጠፉም። እኒህ ወገኖች እንደሚሉት በአነስተኛ በጀት በአግባቡ ባልተደራጀ መዋቅር ነባሩን ችግር መቅረፍ መጪውንም ተጽዕኖ መቋቋም ይከብዳል ባይ ናቸው።
በእርግጠኝነት ለመናገር ወደ 2.7 ቢሊየን ብር ነው የሚያስፈልገው ለአምስት ዓመት እንደ ሀገር ማለት ነው። 2.7 ቢሊየንን ለአመታዊ የሀገሪቱ በጀት ብታካፍሉ አመታዊ በጀታችን ወደ 380 ምናምን ቢሊየን ነው። ለአመታዊ እንኳን ብቻ ብታካፍሉት ለዛን 1% ነው። ለአምስት አመቱ ብታካፍሉት ደግሞ 0.000% ነው ወደ ታች የሚመጣው።
ራሱን አርአያ ያደረገ አመራር ሌሎች ላይ እንዴት በጎ ተጽዕኖ ማሳረፍ ይችላል የሚል ጥያቄም ተነስተዋል።
አማራሮቻችን ትምርት ቤት ጨርሰው ዩኒቨርሲቲ ጨርሰው የመጡ ሰዎች ሁሉ ትንንሾች ልጅ ነው የሚያገቡት። እነሱስ ቢታዩ ክልል በለው ዞን በለው ወረዳ በለው እነዚህ ሰዎች ህፃናቶች ነው የሚያገቡት። እኛም ደግሞ እንዳደረጃጀት እንዳንታገላቸው ከላይ ኮራ አማራር እነሱ ናቸው።
ያሉት ጥምረቶች ይጠናከሩ፣ ፍኖተ ካርታው ላይ ያሉት ስትራቴጂዎች በትክክል ተግባራዊ ይሁኑ ከተባለ እነዚህ ሁሉ የሚለዩበት ማለት ነው። ተምሳሌት መሆን አለባቸው፣ ለሌላው ማሪያ መሆን ይገባል፣ ይጠይቃል። ይህ እንግዲህ አሁን የኮሚኒቲ አዌርነሱ እያደገ ሲመጣ በተለይ ሚዲያው ደግሞ ትልቅ ሮል ነው።
ለችግርም ውስጥ ሆኖ ለሌሎች የሚጠቀስ በጎ ተግባር አርአያነት ያለው እንቅስቃሴ ያደረጉም አልጠፉ። በሰሜን ሸዋ ዞን የመርሃ ቤቴ ላይ ቤት ወረዳ ለዚህ ማሳያ ነው። የወረዳው ሀገረ ስብከት ቤተ ክህነት ዋና ስራ አስኪያጅ መላከ ሰላም ጳውሎስ ደምሴ
ያለድሜ ጋብቻ ቤተ ክህነቱ ከሚሰራው ስራ ጋራ አብሮ በተጓዳኝ እንደ አንድ የስራ ክፍል አድርገን በወረዳው ካሉት የመንግስት አካላት ጋራ በተቀናጀ ሁኔታ አብረን እየሰራን ያለ ነው። በእንደኛ ወረዳ አሁን የሃይማኖት አባቶች ካልፈቀዱ፣ የሃይማኖት አባቶችም በቦታው ላይ ተገኝተው ካልባረኩ ጋብቻው አይፈጸምም። አባቶችም ያው ጋብቻው የሚያፈጻጽሙት የሚያጋቡት የሚያሳርጉትም በአጠቃላይ የቡራኬ ስራ የሚሰሩት በወረዳው ውስጥ ካለው ጎጂ ልማዳዊ ድርጊት ኮሚቴ ጋራ ለጋብቻ የደረሱትን ልጆች ጋብቻ መድረሳቸውን በሚመለከተው አካል ተመርምረው አልፈዋል ተብለው ማስረጃ ከተሰጠ በኋላ ነው ያ የሃይማኖት አባት ሄዶ በሰርጉ ቤት በጋብቻው ቤት ማለት ነው ጋብቻውን ስነ ስርዓት ለመፈጸም ቡራኬ የሚያደርገው ማለት ነው።
እድሜያቸው ለጋብቻ ያልደረሱ ሴቶችን ጋብቻ እንዳይፈጽሙ መከላከል ብቻ አይደለም፣ ሆን ብሎ ይሄ ይሆን ዘንድ የፈቀደ የሃይማኖት አባት ካለም ተጠያቂ ይሆናል።
ለጋብቻው ማለፍ አለማለፋቸውን ሳያረጋግጥ ቡራኬ ወይንም ጸሎት የሚያደርግ የሃይማኖት አባት ካለ በቀጥታ ወረዳው ቤተ ክህነት ስልጣን ክህነቱን ይዛል። ከዚያ በኋላ ያው በቀኖና ቤተክርስቲያን ተስተካክሎ ነው ስልጣነ ክህነቱ የሚመለስለት።
ተሳታፊዎቹ ወደ አካባቢያቸው ሲመለሱ በስብሰባው ላይ የተነሱ ቁም ነገሮችን ወደ ተግባር በመለወጥ ለለውጡ አጋዥ እንደሚሆኑ አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን እናመሰግናለን። የመጨረሻው ቅንብር የመቀሌን የንጹሃ ችግር ያቃልላል የተባለ ፕሮጀክት ከትናንት በስቲያ መጀመሩን ይገልጣል። ይህ የመጠጥ ውሃ ፕሮጀክት በ$9 ቢሊዮን የሚገነባው ከቻይና በተገኘ ብድርና በመንግስትም ወጪ መሆኑን ገልጦ ዓለም ፍሳ ተከታዩን አጠናቅሯል።
ይህ የግባ የመጠጥ ውሃ ፕሮጀክት የሚገነባው ከቻይና በተገኘ ብድር መሆኑን ተገልጸዋል። የግባ የመጠጥ ውሃ ፕሮጀክትን ስራ ትናንት በይፋ ያስጀመሩት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልና የኢትዮጵያ የቻይና አምባሳደር ታንጃይ ናቸው። የትግራይ ውሃ ሀብት ቢሮ ኃላፊ አቶ ቴድሮስ ገብረ እግዚአብሔር የግንባታው ስራ መጀመር አስመልክተው ለታዳሚዎች እንዲህ ብለዋል።
አከተማ መቀሌ ዘልሐና የማይ ጸገም ንንፍታህ ዝተፈላለየ መስተማይ
በመቀሌ ከተማ የቆየውን የመጠጥ ውሃ ችግር ለመፍታት በአይናለምና ጭንፈረስ አካባቢ ከ23 በላይ ጥልቅ የውሃ ጉድጓዶች ተቆፍረዋል። ለመስኖ ልማት የተገነባው ገረብ ሰገንም ቀን 60 ሺህ ሜትሪክ ኪዩብ ውሃ ፍላጎት ጋር ሲታይ አሁን ያለው ሽፋን 55% ብቻ ነው።
ሜታዊ ቻይና አምባሳደር ታንጃይን የፕሮጀክት ስምምነት የተፈጸመው ጠቅላይ ሚኒስትር አብይ አህመድ ስራ ከጀመሩ ወዲህ በተገባ ስምምነት መሰረት መሆኑን አስታውቀዋል። የክልሉ ፕሬዝዳንት ተናግረዋል።
በከፍተኛ ወጪ የሚገነባው የግባ ንጹህ መጠጥ ውሃ ግድብ የከተማና አካባቢ ህዝብ መጠጥ ውሃ ችግር ለመፍታት ያስችላል ብለን እናምናለን። ግንባታው የሚከናወነው ከቻይና መንግስት የተገኘ ድጋፍና በረጅም ጊዜ የሚከፈል ብድር ሆኖ በፌደራልና በክልል መንግስታት ትብብር የሚፈጸም ነው። ችግሩን ለመፍታት ላለፉት ዓመታት በተደረገ እልህ አስጨራሽ እንቅስቃሴ ነው ዛሬ ግንባታውን በይፋ ለማስጀመር በቅተናል። በዚህ አጋጣሚ የፌዴሪ ጠቅላይ ሚኒስትር የተከበሩ ዶክተር አብይ አህመድ እና የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ፕሮጀክቱ እንዲጀመር በመወሰናቸው ምስጋናችንን ይደሳቸው።
ዶክተር ደብረጽዮን በንግግራቸው ለቻይና መንግስት ያላቸው ምስጋና ገልጠዋል።
የግባ ንጹህ መጠጥ ውሃ ግድብ ታሪካዊ ፕሮጀክት መሆኑ የኢትዮጵያ ህዝብ በተለይ ደግሞ ከተከራ ቢተሰውር አይደለም። ንጹህ መጠጥ ውሃ ፕሮጀክት ወደ ስራ ለማስገባት ብዙ ተቃውሞ የገጠሙት ቢሆንም ፕሮጀክቱ በዛሬው ዕለት የመሰረት ድንጋይ ማስቀመጥ መቻላችን እጅግ የሚያኮራ ነው። በዚህ አጋጣሚ ለቻይና መንግስትና ህዝብ ያለኝን አድናቆትና ክብር መግለጽ እወዳለሁ።
አምባሳደሩ ሲገልጹት እንደነበረ የቻይና መንግስት በአገራችን ፖለቲካ ጣልቃ ሳይገባና ቅድመ ሁኔታ ሳያስቀምጥ በተለያዩ የልማት ዘርፎች ከአገራችን ጋር ከመተባበራቸውን ባሻገር ያላቸውን ቴክኖሎጂ ወደ ኢትዮጵያውያን በማሸጋገር እንደዚሁም ኢትዮጵያውያን ወደ ቻይና ውስጥ በማሰልጠን ያላሰለሰ ድጋፍ በማድረግ ላይ ናቸው። የቻይና መንግስትና ህዝብ የመቀለ ከተማ የንጹህ መጠጥ ውሃ ችግር ለመፍታት እያደረገ ያለው ድጋፍ በድጋሚ የላቀ ምስጋናን አቀርባለሁ። ይህ በጎ ተግባር ሌሎች ሀገራችንና ክልላችን ማህበራዊ ችግሮች በመፍታት የሚያግዙ የተለያዩ ልማት ስራዎች እስካሁን እያደረጉ የመጡትን በጎ ተግባር አጠናክረው እንዲቀጥሉበትም አደራ እንላለን።
ለግንባታው በጊዜው መጠናቀቅ የትግራይ ክልላዊ መንግስት የሚችለውን ሁሉ እንደሚያደርግ ቃል ገብተዋል።
ግንባታው ጥራቱ ጠብቆ በተሻለ ፍጥነት ተጠናቆ ህዝቡን የውሃ አቅርቦት ችግር ፈቺውን እንዲገኝ በግንባታው ሂደት የሚያጋጥሙ ተግዳሮቶች ለመፍታት የክልሉ መንግስት ተገቢ ክትትልና ድጋፍ እንደሚያደርግ ላረጋግጥላችሁ እወዳለሁ።
የገረብ ግባ የመጠጥ ውሃ ፕሮጀክት ግንባታ ከቻይና መንግስት በብድር የተገኘውን ጨምሮ ከክልሉ መንግስትም ወጪ 9 ሚሊዮን ብር እንደሚፈስበት ተገልጿል። የገረብ ግባ ፕሮጀክት 1302 ሜትር ቁመትና 84 ሜትር ከፍታ እንዳለውና ለ700 ሺህ ደርሳል ለሚባለው የመቀሌ ነዋሪዎች የመጠጥ ውሃ አቅርቦት ማሟላት እንደሚችል ይነገራል። የግባ ፕሮጀክት ሲጂቲሲ በሚባለው ኩባንያ የሚከናወን ሲሆን በሶስት ዓመታት ውስጥ እንደሚጠናቀቅ ተገልጿል። ለድምጽ የአሜሪካ ሬዲዮ ዓለም ፍስሐ ከመቀሌ።
ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። በደህና ደሩ።